the voice of America. የቀድሞ ፕሬዝዳንት ዶናልድ ትራምፕ ለመጨረሻ ጊዜ ቀኑን ሙሉ ፕሬዝዳንት ሆነው ባሳለፉበት የትናንትናው ዕለት የመሰናበቻ መልእክታቸውን አስተላልፈዋል። በቪዲዮ ምስል ባወጡት መልእክታቸው እሳቸውን ለሚተኩት ዲሞክራቱ ጆ ባይደን እንደሚጸልዩላቸው ገልጸው መልካሙንም እንደሚመኙላቸው ተናግረዋል። ይሁን እንጂ ግን ትራምፕ ይህን ሲሉ የባይደንን ስም አልጠሩም።
This week we inaugurate a new administration and pray for its success in keeping
በዚህ ሳምንት አዲስ አስተዳደርን ይቀበላለን። አስተዳደሩ አሜሪካንን ደህንነቷ የተጠበቀና የበለጸገች በማድረጉ በኩል እንዲሳካለት እንጸልያለን። ለአዲሱ አስተዳደርም መልካም ምኞታችንን እናስተላልፋለን። መልካም እድልም እንመኝላቸዋለን። እድል የሚለው ቃል በጣም አስፈላጊ ቃል ነው።
አደቂቃ በፈጀው የቪዲዮ መልእክታቸው በዓለም ኢኮኖሚ ታሪክ እጅግ የላቀው ነው ላሉት የኢኮኖሚ ስኬት ራሳቸውን ምክንያት አድርገዋል። በተለይም በአስርት ዓመታት ውስጥ ምንም አይነት አዲስ ጦርነት ባለመጀመር የመጀመሪያው ፕሬዝዳንት መሆናቸውንም ተናግረዋል። በዋይት ሃውስ አማካኝነት በዩቲዩብ የተሰራጨው የትራምፕ ቪዲዮ እንደተለቀቀ ተመራጩ ፕሬዝዳንት ጆ ባይደን ሜሪላንድ በሚገኘው አንድሩ የጦር ሰፈር ውስጥ ባለው የአውሮፕላን ማረፊያ ላይ ያረፉ ነበር። አንድሩ የጦር ሰፈር ፕሬዝዳንት ትራምፕ ዛሬ ጧት የስንብት ዝግጅት ስነ ስርዓታቸውን ያከናወኑበት ስፍራ ነው። ከዚህ ስፍራ ቁጥር 1 ኤር ፎርስ 1 በሚባለው ፕሬዝዳንታዊ አውሮፕላን ነበር ወደ ፍሎሪዳ ክፍለ ግዛት ወደሚገኘው መኖሪያቸው የበረሩት። ትራምፕ የቆየውን ልማድ ጥሰዋል። የክፍለ ግዛቱን ተወካዮችንም ሆነ የመላውን መራጭ ህዝብ ድምጽ አሸንፈው በዛሬው ዕለት ቃለ መሐላ በሚፈጽሙት የጆ ባይደን ፕሬዝዳንታዊ በዓለ ሲመት ላይ አልተገኙም። በሐሰት ምርጫው የተጨበረበረ መሆኑን የሚገልጹት ትራምፕ በልማዱ መሰረት ባይደንን እንኳን ደስ ያሉት አላሏቸውም። ምክትል ፕሬዝዳንት ማይክ ፔንስ ግን ከፍተኛ ጥበቃ በሚደረግበት የዩናይትድ ስቴትስ ምክር ቤት የዛሬው የባይደን በዓለ ሲመት ላይ ተገኝተዋል። ምናልባት ትራምፕ ማድረግ የቻሉት ነገር ቢኖር ዋይት ሃውስ 3ኛ ፎቅ ላይ ከሚገኘው የመኝታ ቤታቸው መስኮት ሆነው ከፊት ለፊታቸው ለበዓለ ሲመቱ የተዘጋጀውን ትልቅ ምስል መመልከት ብቻ ነበር። በየቦታው የሚውለበለቡ ሰንደቅ ዓላማዎችና ትላልቅ ጽሑፎችን ያነገቡ ቅስቶች ይታያሉ። በላያቸውም ላይ በትልቁ ተጽፎ የሚነበበው ጽሑፍ የባይደን ሃሪስ የ2021 በዓለ ሲመት ይላል። ለበዓለ ሲመቱ የሚደረጉ የሰልፍ ትርኢቶችና ዝግጅቶች በኮቪድ-19 ወረርሽኝና በጸጥታው ስጋት የተነሳ በአብዛኛው ተቀንሰው በድረገጾች ብቻ እንዲካሄዱ ተደርጓል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ ፕሬዚደንት ትራምፕ እንዲከሰሱ የተላለፈውን ውሳኔ በዚህ ሳምንት ለእንደራሴዎች ምክር ቤት ይልካሉ ተብሎ ይጠበቃል። ያን ማድረጋቸው ምክር ቤቱ በሚቀጥለው ሳምንት ውስጥ ጉዳዩን በይፋ ማንቀሳቀስ እንዲጀምር ያደርገዋል። ዲሞክራቶቹ በበላይነት በሚቆጣጠሩት የተወካዮች ምክር ቤት 10 የሚሆኑ ሪፐብሊካን የምክር ቤት አባላት በፕሬዝዳንቱ የመከሰስ ውሳኔ ላይ ከዲሞክራቶቹ ጋር ተባባሪ ሆነዋል። ትራምፕ እንዲከሰሱ ውሳኔው የተላለፈባቸው እንደ አውሮፓ አቆጣጠር ጥር 6 ደጋፊዎቻቸው የምርጫውን ውጤት ለመቀልበስ በምክር ቤቱ ህንጻ ላይ የፈጸሙትን የአመጽ ጥቃት ገፋፍተዋል መባላቸውን ተከትሎ ነው። የእንደራሴዎቹ ምክር ቤት መሪ የነበሩት ሚች መካነል በምክር ቤቱ ስብሰባ ላይ ትናንት ማክሰኞ ሲናገሩ እንዲህ አሉ።
የአመጽ መንጋው የሐሰት ወሬዎች ተግቷል። አመጸኞቹም በፕሬዝዳንቱና ስልጣን ባላቸው ሌሎች ሰዎች የተገፋፉ ናቸው።
ዴሞክራቱ የተወካዮች ምክር ቤት አባል ካስትሮ ቴክሳስ የፕሬዝዳንቱን የመከሰስ ሂደት ከሚመሩት መካከል አንዱ ናቸው። ባለፈው እሁድ ለኤቢሲ የዜና ማሰራጫ ሲናገሩ የዚህ ክስ አንዱ ዋና ዓላማ ፕሬዝዳንት ትራምፕ ካሁን በኋላ ተመልሰው ፕሬዝዳንት ለመሆን ለፌደራል መንግስት እንዳይወዳደሩ እርግጠኛ ለመሆን ነው። የዩናይትድ ስቴትስ መንግስት በኃይል ለመገልበጥ አመጽ ያነሳሳሰው ተመልሶ የአሜሪካ ፕሬዝዳንት መሆን የለበትም ብለዋል። ትራምፕ ምናልባት እንደ አውሮፓ አቆጣጠር 2024 ላይ ተመልሰው ለፕሬዝዳንትነት መወዳደር እንደሚፈልጉ ፍንጭ ሰጥተዋል። ትናንት ባሰራጩት የስንብት የቪዲዮ መልእክት እንዲህ ብለዋል።
በዩናይትድ ስቴትስ ምክር ቤት ህንጻ ላይ በተፈጸመው ጥቃት ሁሉም አሜሪካውያን ደንግጠዋል። የፖለቲካው አመጽ ጥቃት እንደ አሜሪካ በመናከብራቸው ሁሉም ነገሮቻችን ላይ የተቃጣ ጥቃት ነው። በፍጹም የሚታገሱበት ነገር መሆን የለበትም። ነገረቡ ቀጥር ላይ ለአዲሱ አስተዳደር ስልጣን ለማስረከብ በዝግጅት ላይ በሆንኩበት በዚህ ሰዓት እንድትገነዘቡት የምፈልገው ነገር የጀመርነው ንቅናቄ ገና መጀመሩን ነው።
ትራምፕ ስልጣን ሲለቁ በአሜሪካ ታሪክ አገሪቱን በመከፋፈል ተወዳዳሪ ያልተገኘላቸው ፕሬዝዳንት ሆነው ነው። የህዝብ አስተያየት መሰብሰቢያዎች እንደሚያሳዩት ምንም እንኳን አሁንም በሪፐብሊካን ደጋፊዎቻቸው ዘንድ ትልቅ ድጋፍ ያላቸው ቢሆንም በጠቅላላው ህዝብ ዘንድ ያላቸው ድጋፍ ግን እጅግ በጣም ዝቅተኛ ሆኖ ተመዝግቧል። ባለፈው ሳምንት በማርቲስት የህዝብ አስተያየት ድምጽ መሰብሰቢያ መሰረት 16 ከመቶ የሚሆኑት አሜሪካውያን ትራምፕን በአሜሪካ ታሪክ እንደ ጥሩ ፕሬዝዳንት አድርገው ወስደዋቸዋል። 47 ከመቶ የሚሆኑት ግን ከስከዛሬዎቹ ሁሉ የከፉና መጥፎው ፕሬዝዳንት አድርገው ተመልክተዋቸዋል። ትራምፕ በመጨረሻዎቹ የፕሬዝዳንትነት ቀኖቻቸው የአስፈጻሚነት ስልጣናቸውን ተጠቅመው የተለያዩ ውሳኔዎችን አሳልፈዋል። በውጭ ሀገር የተሰሩ በራሪ ድሮኖች መግዛትን ከመገደብ አንስቶ በአሜሪካ የሰማዕታት መታሰቢያ የአትክልት ስፍራዎች ላይ ሐውልት የሚቆምላቸውን ጀግኖችን እስከ መሰየም ያስተላለፏቸው ውሳኔዎች ይጠቀሳሉ። ጆ ባይደን ስልጣን እንደያዙ በትራምፕ ፕሬዝዳንታዊ ስልጣን የተላለፉ በርካታ ውሳኔዎችን ወዲያውኑ ይሽሯቸዋል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።